ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስፔስ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቀዳሜ ህዳር 28 2017 ዓ.ም ምረ ዝግጅታችን አሁን ጀመራ። ሰላም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮቻችን የቀዳሚ ምሽት ዝግጅታችን ተጀምሯል። ፕሮግራሙን በመምራት አብራችሁ የማመሸው አስማማየ ነው ነኝ። የፕሮግራሙ ዋና አዘጋጅ ሲዮን ግርማ ናት። በዛሬ ምሽት ዝግጅቶቻችን በሳምንቱ ለእናንተ ካደረስናችሁ ዘገባዎች መካከል የመረጥናቸውን በድጋሚ እናሰማችኋለን። በትግራይ ክልል የወርቅ ሀብት ለዝርፊያ ተጋልጧል ስለመባሉና የኤችአይቪ ኤድስ በሽታ ስርጭት በኢትዮጵያ ቢቀንስም ጋምቤላን ጨምሮ ከተሞች ላይ የጨመረ መሆኑ የተገለጸበት ዘገባዎቻችን በምሽቱ ወደ እናንተ ከምናደርሳቸው መካከል ናቸው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.unis.com በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራናችሁን ቆያለን። እናንተም ከኛ ጋር አብራችሁን ትቆዩን ጋብዛለን። አሁን ሰዓቱ የዓለም ዋና ዋና ዜናዎች ወደ እናንተ የሚደርሱበት ነው። ከኔ ጋር ከዜናው በኋላ ተመልሰን እንገናኛለን።
እናስተላልፍ አድማጮች ከምሽቱ ዜናዎች ጋር ኤደን ገረሞ ነኝ። የሶሪያ አማጽያን በፍጥነት ከተሞችን መቆጣጠራቸውን ቀጥለዋል። የሶሪያ አማጽያን የፕሬዝዳንት በሽር አላሳድን የ24 ዓመት አገዛዝ ለመደምሰስ በምዕራብ ሶሪያ ኮምስ ግዛት ሶሪያ ግስጋሴያቸውን አበርትተው ቀጥለዋል። አማጽያኑ ከሳምንታት በፊት አሌፖን ዘልቀው ከገቡበት ጊዜ አንስቶ በመላው ሀገሪቱ ያሉ የመንግስት መከላከያዎች በአስደናቂ ፍጥነት መፈራረስ መጀመራቸው ተሰምቷል። አማጽያኑ ሰሜን አሌፖና ማህላዊ ሃማ እንዲሁም በምስራቅ ዲር አልዞረም ከመያዛቸው በተጨማሪም ከደቡባዊ ስዋይዳና ዴራ ተነስተው አርብ ዕለት ሁለቱንም ከተሞች መቆጣጠራቸውን የሚያሳዩ ቪዲዮዎች ለጥፈዋል። ሩሲያ ዜጎቿ ሀገሪቱን ለቀው እንዲወጡ ትላንት አርብ ስታሳስብ፣ በተመሳሳይ ኢራንም ዲፕሎማቶቿን ከነቤተሰቦቿ ቸው ከሶሪያ ማውጣቷን የኢራን ባለስልጣናት አስተውቀዋል። አውሎ ንፋስ ዳራ በእንግሊዝ ከባድ የሆነ የኃይል መቆራረጥ አስከተለ። በዩናይትድ ኪንግደም ዳራ የተሰኘ አውሎ ንፋስ ሀገሪቱን በከባዱ በመምታቱ ከገና በፊት በመደረግ ላይ ያሉ ጉዞዎች ላይ መስተጓጎል አስከትሏል። በተጨማሪም አውሎ ንፋሱ በዩናይትድ ኪንግደም በአስር ሺዎች የሚቆጠሩ ሰዎች ዛሬ ቅዳሜ ማለዳ ላይ ያለ ኃይል አቅርቦት አስቀርቷቸዋል። የዩናይትድ ኪንግደም የአየር ትንበያ ቢሮ የዌልስ ስነና የደቡብ ምዕራብ እንግሊዝ ክፍሎችን የሚሸፍን ከባድ አውሎ ንፋስ ከአርብ ለሊት እስከ ቅዳሜ ንጋት ድረስ እንደሚከሰት የሚያመላክት ቀይ ማስጠንቀቂያ አውጥቶ ነበር። በተመሳሳይ መንግስት አርብ ለት ማምሻውን በድምጽ በላከው ማስጠንቀቂያ 3 ሚሊዮን የሚደርሱ ዜጎች ከመኖሪያ ቤታቸው እንዳይወጡ አሳስቦ ነበር። ዳራ በዚህ በክረምት ወር የተከሰተ አራተኛው ከፍተኛ አውሎ ንፋስ ነው። አሎን ፋሱን ተከትሎ ዛሬ ቅዳሜና ነገ እሁድ ከፍተኛ ዝናብ እንደሚዘንብ ይጠበቃል። አሎን ፋሱን ተከትሎ በእንግሊዝ ዛሬ ቅዳሜና ነገ እሁድ ከፍተኛ ዝናብ እንደሚዘንብ ይጠበቃል። በዚህ የተነሳም በመላው ዩናይትድ ኪንግደም ከመቶ በላይ የጎርፍ ማስጠንቀቂያዎች ወጥተዋል። በሰሜን ምዕራብ እንግሊዝ አንድ ግለሰብ መኪና ውስጥ ሳለ ዛፍ ወድቆበት ህይወቱ ማለፉን ፖሊስ አስታውቋል። ባሎን ፋሱ የተነሳም በግላስጎና ኤድንብራ ስኮትላንድ እንዲሁም ካምብሪጅና በምስራቅ እንግሊዝ ስታንስቴድ አውሮፕላን ማረፊያ መካከል ያለውን ጨምሮ የተለያዩ የባቡር ጉዞዎች ተቋርጧል ወይም ታግደዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የዩናይትድ ስቴትስ ይግባኝ ሰሚ ፍርድ ቤት ቲክቶክን ሊከለክል የሚችለውን ህግ አጽድቋል። በአንጻሩ ቲክቶክ ጉዳዩን ወደ ከፍተኛ ፍርድ ቤት እንደሚወስደው አስታውቋል። በዋሽንግተን የሚገኘው የፌዴራል ይግባኝ ሰሚ ፍርድ ቤት ትላንት አርብ ታዋቂው የማህበራዊ መገናኛ መተግበሪያ ቲክቶክ የተወሰነ ድርሻውን ቻይናዊ ላልሆነ ባለቤት እንዲሸጥ አሊያም በቀጣይ ወር ዩናይትድ ስቴትስ ውስጥ እንዲዘጋ የሚያስገድድ ህግ አጽድቋል። ፍርድ ቤቱ ቲክቶክ ለብሔራዊ ደህንነት አደጋ እንዳለው በፌዴራል መንግስት የቀረበው አሳማኝ ክርክሮችን ለውሳኔው መሰረት መሆናቸውን አስታውቋል። የፍርድ ቤቱ ውሳኔ በቅርብ ዓመታት ውስጥ በዓለም አቀፍ ደረጃ ከፍተኛ የሆነ እድገት ያስመዘገበውንና 170 ሚሊዮን የሚደርሱ አሜሪካውያን በመደበኛነት የሚጠቀሙትን የማህበራዊ መገናኛ እንዲቋረጥ ሊያደርግ የሚችል ሲሆን በተለይም በመተግበሪያው ላይ የተለያዩ ዘቶችን ለሚያቀርቡና ኑራቸውን በመተግበሪያው የሚደግፉ በሚሊዮኖች የሚቆጠሩ አሜሪካውያን ከተመልካቾቻቸው የሚያቆራረጥ ነው። ቲክቶክ የግባኝ ሰሚ ፍርድ ቤቱ የሰጠውን ብይን ለጠቅላይ ፍርድ ቤት ይግባኝ እንደሚል ወዲያውኑ ምላሽ ሰጥቷል። ኩባንያው በድረገጹ ላይ ባወጣው መግለጫም ጠቅላይ ፍርድ ቤት የአሜሪካውያንን የመናገር መብት በመጠበቅ ረገድ የተረጋገጠ ታሪክ አለው እናም በዚህ አስፈላጊ ህገ መንግስታዊ ጉዳይ ላይም ይህንኑ ያደርጋሉ ብለን እንጠብቃለን ብሏል። መጪው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም የቲክቶክን እገዳ ሲደግፉ የነበረ ሲሆን አሁን ላይ ሐሳባቸውን በመቀየር ስራ ሲጀምሩ የመጀመሪያ እርምጃቸው መተግበሪያውን ማዳን እንደሚሆን ተቆመዋል። ይሁን እንጂ ይህንን ለማድረግ ምን አይነት አማራጮች ሊጠቀሙ እንደሚችሉ ግልጽ አይደለም። በመጨረሻም ዩክሬን ከዴንማርክ F-16 ተዋጊ ጀቶችን መረከቧን አስታወቀች። ዴንማርክ ለሁለተኛ ጊዜ F-16 ተዋጊ ጀቶችን ለዩክሬን መለገሷን ፕሬዝዳንት ቮልዲሚር ዘለንስኪ አስታውቋል። በተጨማሪም ዛሬ ቅዳሜ ፕሬዝዳንቱ ወደ ፓሪስ በመጓዝ በፈረንሳይ ከከፍተኛ ፖለቲከኞችና ታላላቅ ሹማምንቶች ጋር ተገናኝተዋል። ዘለንስኪ በቴሌግራም በላኩት መልእክታቸው ዴንማርክን ያወደሱ ሲሆን በሌሎች አጋሮቻቸው ዘንድ ቁርጠኝነት ባለመኖሩ ማዘናቸውን ገልጸዋል። በዴንማርክ የተለገሱን የመጀመሪያዎቹ አውሮፕላኖች ህዝቦቻችንንና መሰረተ ልማቶቻችንን ለመታደግ በሩሲያ ላይ ሚሳኤሎችን እየጣሉ ነው ያሉ ሲሆን አያይዘውም አሁን የአየር ኃይላችን ይበልጥ ተጠናክሯል፣ ሁሉም አጋሮች ይህን ያህል ቁርጠኝነት ቢኖራቸው ኖሮ የሩሲያን ሽብር ማቆም በቻል ነበር ብለዋል። የዘለንስኪ መግለጫ የወጣው ሩሲያ በዛፖሪዣ ግዛት በፈጸመችው ጥቃት 10 ሰዎች በመሞታቸው ተከትሎ የሐዘን አዋጅ በታወጀበት በዚህ ወቅት ነው። የአካባቢው አገልግሎት መስጫ ተቋም ላይ ያረፈው የሩሲያ ጥቃት 2 ህጻናትን ጨምሮ 24 ሰዎች ጉዳት እንደደረሰባቸው የአካባቢው ሀገረ ገዥ ኢቫን ፌዶሮቭ አስታውቀዋል። ዘለንስኪ ከጥቃቱ ጋር አያይዘው ንግግር ባደረጉበት ወቅት የሩሲያው ፕሬዝዳንት ቭላድሚር ፑቲን እውነተኛ ሰላም አይሹም ሲሉ ወንጅለዋል። በጉርጉርሳኑ 2019 ከደረሰው ከባድ የእሳት ቃጠሎ በኋላ የኖትርዳም ካቴድራል እድሳትና በድጋሚ ለጎብኚዎች ክፍት መሆኑን ለማክበር በፓሪስ በተዘጋጀ ዝግጅት ላይ የታደሙት ዘለንስኪ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንን ጨምሮ ከሌሎች የዓለም መሪዎች ጋር ዛሬ ቅዳሜ ይገናኛሉ። በስነ ስርዓቱ ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕም የሚታደማሉ ተብሎ ከሚጠበቁት እንግዶች መካከል አንዱ ሲሆኑ የአውሮፓ መሪዎች መጪውን መሪ ሩሲያ በዩክሬን ላይ በፈጸመችውና 3 ዓመታት በፈጀው ወረራ ላይ ለዩክሬን ድጋፋቸውን ማድረጋቸውን እንዲቀጥሉ ለማሳመን ይፈልጋሉ። ትራምፕ ከዘለንስኪ ጋር ይገናኙ እንደሆነ እስካሁን ድረስ ግልጽ አልተደረገም። አድማጮች ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ቀዳሜ ምሽት አጫጭር የዓለም ዜናዎችን ነው ቀደም ሲል አድምጠን የተመለስነው። እየተከታተላችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ህዳር 28 2017 ዓ.ም ምረ ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ለቱ የመጀመሪያ ዝግጅታችን እንለፍ። የመጀመሪያው የምሽቱ ዝግጅታችን የትግራይ ክልል ወርቅ ላብ ዝርፊያ ተጋልጧል ስለመባሉ የተመለከተ ነው። የትግራይ ክልል በአሰቃቂው ጦርነትና ራብ ከደረሰበት ጉዳት ለማገገም እየታገለ ባለበት በአሁኑ ወቅት ለሀብት ዝርፊያ መጋለጡንና የወርቅ ማዕድን ለማውጣት ጥቅም ላይ ለሚውሉ አደገኛ ኬሚካሎች የመጋለጥ ዕጣ የተጋረጠባቸው መሆኑን ነዋሪዎችና ባለስልጣናት ተናገሩ። በማዕድን ማውጫ አቅራቢያ የሚኖሩ ነዋሪዎች ኬሚካሉ በሰውና በእንስሳት ላይ ጉዳት እያደረሰ መሆኑን የገለጹ ሲሆን ኬሚካሉ የላሞችን ቆዳ ያበላሽና መሬት ያራቆተ መሆኑን የእንማኞችና ባለስልጣናት ተናግረዋል። ገብረ መድን በዚህ ጉዳይ ላይ ያጠናቀረው ዘገባ እንደሚከተለው ይቀርባል።
የወርቅ ማዕድን በስፋት የሚወጣበት የሰሜን ምዕራብ ትግራይ ክልል አንዳንድ ነዋሪዎች አካባቢውን በመርዛማ ኬሚካል እየበከሉና ልጆቻችንን ለጤና እክል እየዳረጉብን ናቸው ስላሏቸው ወርቅ አውጪዎች አቤቱታቸውን ለፍርድ ቤት በማቅረብ ፍትህ እንዲሰጣቸው ጠይቀዋል። የሰሜን ምዕራብ ትግራይ ከፍተኛ ፍርድ ቤት ፕሬዝዳንት ዳኛ መንግስቱ ተክላይ ለአሜሪካ ድምጽ እንደተናገሩት ማዕድን ቆፋሪዎች የሚጠቀሙባቸው ኬሚካሎች የጤና የደህንነትና የመረጋጋት ስጋት ምንጭ ይሆኑ ነው።
ክብሎል ተላነ ሀፍቲ አልሰባብ ዘሎ በሕግን ፍርዓትን ከመሐደረሎ
እኔ ለማለት የምፈልገው እዚህ አካባቢ ያለው የተፈጥሮ ሀብት አጠቃቀም በሕግና በስርዓት መመራት አለበት። የጥቂት ግለሰቦች መጠቀሚያ ሊሆን አይገባም። ከዚህ ሀብት ምንጭ የሚጠቀሙ ግለሰቦችም ከሀብቱ ተጠቃሚ ባልሆነ ህዝብ ላይ የደህንነትና የህልውና ስጋቶች እንዲሁም የጤና ችግሮች የሚያስከትሉ እንዲሆኑ ሊፈቀድላቸው አይገባም።
ማዕድን በሚወጣባቸው የክልሉ አካባቢዎች ማዕድን በሚወጣበት ወቅት ሳይናይድና ሜርኩሪ የተባሉ ሁለት የታወቁ የኬሚካል አይነቶች ጥቅም ላይ መዋላቸውና ይህም በምርመራ መረጋገጡን የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ባደረጋቸው በርካታ ቃለ ምልልሶች ለመረዳት ተችሏል። ሜርኩሪ የዓለም ጤና ድርጅት ለህዝብ ጤና ስጋት ይደቅናል ካላቸው ከአስሩ ዋና ዋና ኬሚካሎች ወይም በቡድን ተለይተው ከሚታወቁ የኬሚካል አይነቶች አንዱ ተደርጎ ይወሰዳል። በትግራይ የማዕድን ማውጫ ሳይናይድና ሜርኩሪ ለደህንነት አስጊ በሆነ መልኩ ጥቅም ላይ መዋላቸው ያሳሰበው የክልሉን የሳይንስና ቴክኖሎጂ ልማት በበላይነት የሚከታተለው የመንግስት አካል የትግራይ ክልል ኢኖቬሽንና ቴክኖሎጂ ቢሮ ደህንነቱ ያልተጠበቀን የኬሚካል አጠቃቀም የሚያስቆም እርምጃ እንዲወስዱ የክልሉን የመንግስት ተቋማት ጠይቋል። የትግራይ ክልል ኢኖቬሽንና ቴክኖሎጂ ቢሮ የጨረርና የኒውክሌር ደህንነት ጉዳዮች ዳይሬክተር አቶ ግዛቸው ወለጻድቅ በየነ ቢሮአቸው ኬሚካሎች በማዕድን ቦታዎች መኖራቸውን በማስጠንቀቅ ባለፈው ጥር ወር ለክልሉ ፕሬዝዳንት ጽፈት ቤት ደብዳቤ መጻፉን ተናግረዋል። የቢሮአቸው አባላት ያሉበት ቡድን የባህል ማዕድን ቆፋሪዎች ተመስሎ ወደ ማዕድን ማውጫ ቦታዎቹ በመጓዝ አሳዛኝ ብሎ የጠራውን ሁኔታ መመልከቱን ገልጸዋል። በጣም አስፈሪ ነው ያሉት አቶ ግዛቸው እንዲህ ብለዋል።
ካሜኻ ከሜኻ ዝብልቱ ከባቢ ወርቅ ዛሪ ወስተፈላለ አካላት
ወርቅ የሚለቀምበት አካባቢ ያሉት የተለያዩ አካላት ከየት ነው ወዴት ነው ይያሉ እንደዛ አይነት የጥናት ስራዎች እንድትሰራ ስለማይፈቅዱልህና አደጋ ሊያደርሱ እንደሚችሉም ነው ያየነው። ሚገርሞ ደግሞ እንደዛ የዳሰሳ ስራ እንዳትሰራ የሚከላከሉ ጥባቂዎች አሉ። በማዕድን ስራ የተሰማሩ ሰዎች አካባቢውን ይጠብቁታል። ማን ይገባል ማን ይወጣል በጥብቅ ቁጥጥራቸው ስር ነው። ምን መጣ ምን ልታደርግ ገባ በማለት ጥብቅ የሆነ ቁጥጥር ስለሚያደርጉና ወደ አላስፈላጊ አደጋም ሊከቱ ስለሚችሉ በቻልነው መጠን ከወርቅ ለቃሚዎች ጋር ተመሳስለን ገብተን ነው የቪዲዮ ምስሎቹንና ፎቶግራፎቹን ያነሳነው።
አንዲት በኬሚካል የተጎዳች ላምና ሴቶች ለአደጋ በሚያጋልጣቸው ሁኔታ በባዶ እጆቻቸው አፈሩን በኬሚካል ሲያጥቡ የሚያሳይ ቪዲዮ አጋርተዋል።
አክቹአሊ አካባቢ ዘጸሐዘሎ
ታርግት በአካባቢው በእንስሳት ላይ መሬት ላይ አፈር ላይ በአካባቢው ውሃ የሚጠቀም ህብረተሰብ ላይ እየደረሰ ያለው ጉዳት ምንድነው የሚለው ነው ያየነው። እጆቻቸው የተላላጡ ሰዎች አግኝተናል። እዚያ አካባቢ ውሃ የሚጠጡ እንስሳትም ምን ያህል እየተጠቁ እንደሆነ አይተናል። እርግጥ ነው ዳሰሳችን ጥልቅ አይደለም። ቀጣይና አስቸኳይ ዳሰሳ እንዲደረግበት መንግስትን አሳውቀናል።
በታህታይ ቆራሮ ወረዳ ለንዳስላሴ ከተማ የመጠጥ ውሃ ምንጭ ከሆነው ግድብ አቅራቢያ ወርቅ በሚወጣበት ሂደት ወቅት ህገወጥ አደገኛ ኬሚካሎች ይጠቀሙ በነበሩ ሰዎች ላይ በያዝነው የህዳር ወር እርምጃ መወሰዱን የትግራይ ኮሙኒኬሽን ጉዳዮች ቢሮ የፌስቡክ ገጽ ላይ በሰፈረው ጽሑፍ አስታውቋል። አደገኛ ኬሚካሎችን በመጠቀም ህገወጥ የወርቅ ማውጣት ስራ በተሰማሩ ግለሰቦች ላይ እርምጃ ተወስዷል ሲል ጽሕፈት ቤቱ ህዳር 6/2017 ዓ.ም ምረት ባሰፈረው ጽሑፍ አመልክቷል። ስለ አርሚጃው ምንነትም ሆነ ጥቅም ላይ ስለዋሉት የኬሚካል አይነቶች ዝርዝር መረጃ አልሰጠም። እንደ ክልሉ ባለስልጣናት ገለጻ ምንም እንኳን የኢትዮጵያ መንግስት ከማዕድን ማውጫዎች ትልቁ ተዋናይ ቢሆንም ከበርካታ የአፍሪካ ሀገራትና ከሩቅ ምስራቅ እስያ የመጡ የውጭ ወርቅ አውጪዎችን መኖራቸውን ተናግሯል። ለመገናኛ ብዙሃን አስተያየት የመስጠት ፍቃድ ስለሌላቸው ስማቸው እንዳይገለጽ የጠየቁ አንድ የትግራይ የጸጥታ ኃይሎች አባል የውጭ ኩባንያዎች ኢዛና የማዕድን ልማት ከተባለ የሀገር ውስጥ የማዕድን አውጪ ኩባንያ ጋር ከተባለ የሀገር ውስጥ ማዕድን አውጪ ኩባንያ ጋር ነው የሚሰሩት ሲል ተናግሯል። የኢዛና ኩባንያ ኃላፊ አቶ ተስፋጽዮን ደስታ መጀመሪያ ላይ ለአሜሪካ ድምጽ የስልክ ጥሪና አጭር የጽሑፍ መልእክት ምላሽ አልሰጡም። ሆኖም የአሜሪካ ድምጽ ዘገባ ከተሰማ በኋላ ግን የማዕድን ኩባንያው የተዛባ ብሎ በጠራው ዘገባ አስተያየት እንዲሰጥ አልተጠየቅኩም ያለበትን መግለጫ አውጥቷል። ኢዛና ከጦርነቱ በፊት ከውጭ ኩባንያዎች ጋር ይሰራ ነበር ያለው መግለጫ አክሎም በጸጥታና አለመረጋጋት የተነሳ ኩባንያዎቹ ከጦርነቱ በኋላ ወደ አከባቢው ተመልሰው አልመጡም ብለዋል። በሰሜን ምዕራብ ትግራይ አስገደ ወረዳ የልምዓት ቀበሌ የሚገኘው የወርቅ ፋብሪካ ከብክነትና ከአከባቢው ውድመት የጸዳ ነው ሲል ኩባንያው አስታውቋል። ባለፈው ሳምንት መገባረጃ በሰጡት አስተያየት በክልሉ ባለፉት 3 ወራት ውስጥ 28 ኩንታል ወርቅ መመረቱና ለፌደራል መንግስት መሸጡን የተናገሩት የትግራይ ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳ ነገር ግን የክልሉ አስተዳደር ከሽያጩ ተጠቃሚ አልሆነም ብለዋል። የኢትዮጵያ ንግድ ባንክ እንዳስላሴ ቅርንጫፍ ባለፈው 3 ወራት ውስጥ ማለትም ከሐምሌ 2016 ዓ.ም እስከ ጥቅምት 2017 ዓ.ም ባሉት 3 ወራት 17 ቢሊዮን ብር የሚያወጣ ወርቅ መግዛቱን ለመንግስት ቅርበት ያለው ፋና ብሮድካስቲንግ ኮርፖሬሽን በጥቅምት 7/2017 ዓ.ም የቅርንጫፉ ስራ አስኪያጅ አቶ ተኬ ግደይን ዋቢ አድርጎ ዘግቧል። እንዳስላሴ በሰሜን ምዕራብ ትግራይ የወርቅ ገበያ ማዕከል የሆነች ከተማ ናት። አቶ ገደይን ባንኩ ከባህላዊ ወርቅ አምራቾች የተለያዩ ግዢዎችን ፈጽሟል ብለዋል። የክልሉ አጠቃላይ የዘንድሮ በጀት 12.7 ቢሊዮን ብር መሆኑ ተመልክቷል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ኢትዮጵያ በዚህ ዓመት ከወርቅ ሽያጭ እስከ 2 ቢሊዮን ዶላር የውጭ ምንዛሬ በማግኘት ታሪካዊ ምዕራፍ ላይ እንደምትደርስ ያላቸውን ተስፋ ገልጸው ነበር። ጠቅላይ ሚኒስትሩ ይህን አስተያየት የሰጡት ጋምቤላ ክልል ውስጥ አንድ የወርቅ ፍለጋና የማዕድን ማውጫ ፋብሪካ በተመረቀበት ወቅት ነው። የኢትዮጵያ መንግስት የዜና ወኪል እንደዘገበው አብይ በህገወጥ መንገድ የሚፈጸመው ማዕድን የማውጣት ስራና ውስን መዋዕለ ንዋይ የዘርፉን እድገት ለረጅም ጊዜ ሲያደናቅፍ መቆየቱን ጠቅሰው የኢትዮጵያ የበለጸገ የማዕድን ክምችት ለሀገራዊ ልማት እንዲውል ጥሪ አድርገዋል። ይህም የክልሉ መሪ የሚጋሩት አስተያየት ሲሆን የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ባለፈው ጥቅምት 10/2017 በውጭ አገራት ከሚኖሩ የክልሉ ተወላጆች ጋር በዙም በተወያዩበት ወቅት በቅርቡ በኢትዮጵያ ንግድ ባንክ የተገዛው ወርቅ ስለሚውልበት ዓላማ ተጠይቀው ነበር። አቶ ጌታቸው የአገሩን ማንነት ይፋ ሳያደርጉ በዘገባዎች ከተገለጠው በላይ 3-4 እጥፍ መጠን ያለው ወርቅ በህገወጥ መንገድ ከኢትዮጵያ ይወጣል ብለው እንደሚያምኑ ተናግረዋል። አክለውም በትግራይ የሆነ ያለውን ዓለም አቀፍ ወንጀል እየሆነ መጥቷል ብለዋል።
ሲሪየስሊ ዘረፋ ግንበል ዘረፋ ጥራት ይመስለኩም ታዲያው አስገደ ኸይልካ ክንዴ ቦታ ተፈርሶ
በጣም አሳሳቢ ችግር ነው። ዝርፊያ ብቻ አይደለም። አዲያቦ አስገደ ብትሄዱ ተራሮች እየተናዱ ነው። ኬሚካል በመጠቀም ህዝብ ፍየሎቹንና በጎቹን እያጣ ነው። ኔትወርክ ያላቸው የሚታወቁ ወርቅ በመልቀም ስራ ላይ በመሳተፍ ላይ ያሉ የራሳችን መዋቅሮች ከላይ እስከ ታች በመሳተፍ ላይ እያሉ አሉ። ትላልቅ ዕቃዎች ከውጭ ሀገር እያስገቡ በኮንትሮባንድ መሸጥ ይህን ለመፍታት እየተንቀሳቀስን ስንሞክርም እንቅፋቶቹ ብዙ ናቸው። አሁን ትልቅ ግብረ ኃይል አቋቁመን ሙሉ በሙሉ እንገባበታለን ብለን ወስነን ጀምረናል።
ህዝብ እየተጸጸረን ከህዝብ ጽጻፍ ላይ ግን ኢንተርናሽናል ክራይም
ህዝብ እያማረረ ነው። ከህዝቡ ማማረር በላይ ግን ዓለም አቀፍ ወንጀል ሆኗል። ኔትወርኩ ብዙ ነው። መምጫው የማይታወቅ ቻይና ብለው ስዊድን ወዘተ በሁሉም ማዘኖች መሬት ሲቆፍሩ ነው የምታገኛቸው። በኮንትሮባንድ ወደ ብዙ ቦታዎች እየሄደ የህሉናችን አደጋ እየሆነ በመጣበት ሁኔታ ላይ ነው የሚገኘው። ሰራዊታችን ይህን በማጣራት ሊሳተፍ ይገባል። ግብረ ኃይሉ ኃላፊነት በሚሰማቸው ሰዎች እንዲመራ ነው ያደረግን ያለነው። አልፎ አልፎ የሰራዊቱ አባላት በዚህ ህጋዊ ያልሆነ ተግባር የተሳተፈዋሉ። ከሲቪል አስተዳደሩም የተሳተፈ አለ። በአጠቃላይ የሰራዊቱ አባሎች ጀነራሎች እየተሳተፉበት ነው የሚባለው ግን እንዲህ አይነት ስም ማጥፋት እንቅስቃሴ በመጨረሻ የሰራዊታችንን ንጽህና የሚጎዳ ነው የሚሆነው። በብልሹ ስራ ውስጥ የተዘፈቀ ማንኛውም ሰው ግን ያለ ምህረት መታገል አለብን።
የአሜሪካ ድምጽ ከትግራይ መሬትና ማዕድን ቢሮ እና ከማዕድን ሚኒስቴር እንዲሁም ከኢትዮጵያ ብሔራዊ ባንክ አስተያየት ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ሬዲዮ የተጠናቀረው ዘገባ ገብረ ገብረ መድህን ከዋሽንግተን ዲሲ።
የትግራይ ክልል ወርቅ ለአብዘርፊያ መጋለጥን በተመለከተ ያጠናቀርነውን ዘገባ ነው አድምጠን የተመለስነው። ቀጣይ ዝግጅታችን ደግሞ እየተጠናቀቀ ያለው የዳር ወር በየአመቱ የኤችአይቪ ኤድስ ግንዛቤ ማስጨበጫ ወር እንደመሆኑ ይህን ምክንያት በማድረግ ያዘጋጀ ነው። በኢትዮጵያ የኤችአይቪ ኤድስ አሁናዊ የስርጭት ሁኔታን የተመለከተ ነው። በኢትዮጵያ የኤችአይቪ ኤድስ ስርጭት እየቀነሰ ቢሄድም በጋምቤላ ክልልና በከተሞች እየጨመረ መሆኑን የተባበሩት መንግስታት ድርጅት የኤችአይቪ ኤድስ ፕሮግራም ዩኤንኤድስ አስታውቋል። የተቋሙ ከፍተኛ አማካሪ የሆኑትና ኢትዮጵያን ጨምሮ በአምስት አፍሪካ ሀገራት ያለውን የኤችአይቪ መቆጣጠሪያ የአምስት ዓመት መሪ እቅድና ስትራቴጂዎች ነደፋ ላይ እንደተሳተፉ የገለጹልን ዶክተር አማ ኃይሌ በዓለም አቀፍ ደረጃ የበሽታው ስርጭት መቀነሱን ገልጸዋል። ይሁንና አሁንም ትኩረት የሚያስፈልጋቸው ለበሽታው ተጋላጭ የሆኑ ቦታዎችና የህብረተሰብ ክፍሎች መኖራቸውንም ተናግረዋል። ግጭትና ጦርነት ባለባቸው አካባቢ የበሽታው ተጋላጭነት እንደጨመረ የሚያሳዩ መረጃዎች መኖራቸውንም ዶክተር አምሃ ከአሜሪካ ድምጽ ጋር በነበራቸው ቃለ ምልልስ ወቅት ገልጸዋል። ከአሜሪካ ድምጽ ጋር ያደረጉትን ቃለ ምልልስ አሁናዊ የበሽታውን ዓለም አቀፋዊ ስርጭት ሁኔታን በማብራራት ይጀምራሉ።
የበሽታው ስርጭት ዓለም አቀፍ ደረጃ የዛሬ 10 20 ዓመት ከነበረው በጣም ከፍተኛ የሆነ መሻሻል ያሳየበት ነው። እንደ ዓለም በአጠቃላይ ከኤድስ ጋር የተያያዘው ሞትና የኤችአይቪ ስርጭቱ በ75% የቀነሰበት ሁኔታ ነው ያለው እና አሁን በአመት የሚያዙ ሰዎች ቁጥር ወደ 1.9 ሚሊዮን አካባቢ በዓለም አቀፍ ደረጃ ዝቅ ብሏል። ብዙ ሀገሮች በተለይ ከዚህ ከመድኃኒቱ ጸረ ኤችአይቪ መድኃኒቱ ከመጀመር ጋር ተያይዞ ብዙ ሀገሮች ይሄ የኤችአይቪ ስርጭቱን ከመቆጣጠር አንጻር አጥጋቢ የሚባል ጥሩ የሚባል ለውጥ ያሳዩበት ሁኔታ ነው ያለው እና ግን ያው ስቲል 1.9 ሚሊዮን ሰዎች በአመት ይያዛሉ ማለት በጣም ትልቅ ቁጥር ነው።
የበሽታው ስርጭትም እየጨመረ የመጣበት ሁኔታ አለ ከግዚያት ወዲህ የሚሉ አንዳንድ ሪፖርቶችን እንመለከታለን። በእርግጥ እየጨመረ የመጣባቸው ሁኔታዎች አሉ። አሁን የትኞቹ አካባቢ ላይ ስበርቷል?
ትናንሽ ጂኦግራፊክ ፖኬቶች ናቸው። አሁን እንደ ድሮ እንደ ሀገር ወይንም አጠቃላይ ማህበረሰቡን በሚያጠቃ መልኩ የመጨመር ሁኔታ የለም። ያለው የተወሰኑ የተለዩ የህብረተሰብ ክፍሎች ጋር ላይ በተለየ ሁኔታ ግን የመጨመር የሚያሳይበት ሁኔታዎች አሉ። ለምሳሌ አደንዛዥ እጽ በመርፌ የሚጠቀሙ ሰዎች አዲስ ሲመርጅ የሚያደርግበት አካባቢዎች ላይ በእነዚህ ማህበረሰብ ክፍሎች አካባቢ የኤችአይቪ ስርጭቱ እንደ አዲስ ሲጨምር ታያለ። ወይንም ደግሞ አንዳንድ ሀገሮች ላይ ሴተኛ አዳሪዎች ላይ የነበረው የኤችአይቪ ስርጭት ጥሩ ተቆጣጥሮት የነበረው እንደገና ወደ መጨመር የሚገባበት ሁኔታ እንጂ እንደ ሀገር በሀገር ደረጃ ያለ የመጨመር ትሬንድ ብዙም አይታይም። ምክንያቱም ይሄ የጸረ ኤችአይቪ መድኃኒቱ በስፋት እየተስፋፋ ነው፣ በስፋት እየተሰጠ ነው እና እሱ በጣም ትልቅ ለውጥ አምጥቷል። ሆኖም ግን እንደ ዓለም አቀፍ ከተቀመጠው ከነበረው ግቡ ምን ነበረ ለ2020 በ75% 2010 ከነበረው በ75% መቀነስ አዲስ የሚያዙ ሰዎችን ቁጥር የሚል ነበር እና ከኤችአይቪ ጋር የተያያዘውን ሞት በ75% የመቀነስ የሚል ነበር። ብዙ ሀገሮች ያንን በ10 ዓመት ውስጥ ማስተካከል አልቻሉም ነበር፣ በ75% ለመቀነስ አልቻሉም ነበር። ሆኖም ግን በአብዛኛው ሀገር ያለው ትሬንድ ያው የመቀነስ
ማህበረሰቦች መካከል አሁን ካነሱልኝ ተለይተው በዚህ ጉዳይ ላይ ትኩረት ከሚደረግባቸው ባለፈ በአካባቢ ደረጃ ኢትዮጵያ ውስጥ ምንድን ነው የሚመስለው? በክልሎች ደረጃ
አሁን አንደኛው ሌላው ልዩነት በክልሎች መካከል ነው እና ገጠርና ከተማ፣ ያው ከተሞች በጣም የተጠቁ ናቸው። ለዛ ነው አዲስ አበባ አሁን በጣም ከፍ ብሎ ያለ ስርጭት ያለባቸው አዲስ አበባ፣ ድሬዳዋ፣ ሐረር እና ጋምቤላ ናቸው። ጋምቤላ ገጠር ከተሞችም አሉበት። የጋምቤላ የተለየ ሁኔታ ነው ያለው። አዲስ አበባ ያው ከተሞች ስለሆኑ አዲስ አበባ ድሬዳዋና ሐረሪ ስርጭታቸው ከፍ ያለ ወደ 3% ከ2.5 እስከ 3.5 መካከል ላይ ወልቃም እንደዚህ ከፍተኛ ስርጭት ያለባቸው ናቸው። ጋምቤላ ግን ገጠር ከተሞችም ጭምር የተጠቁበት ሁኔታ ነው ያለው። ጋምቤላ ስርጭት ከሀገራዊ አማካኙ በጣም ከፍ ያለ ነው። ከ2.9 ምናምን አካባቢ ነው። ያ ማለት ጋምቤላ ላይ በተለየ መልኩ ክልሉ የተጠቃበት ሁኔታ አለ ማለት ነው። እንግዲህ ብዙ ነገሮች አስተዋጽኦ ያደርጋሉ እንደዚህ ሪጅናል በክልል መካከለ ያለው ልዩነት። ከዛ በተጨማሪ እንግዲህ ያው አማራ አፋርም ከሀገራዊ ስርጭቱ ትንሽ ከፍ ብለው ያሉ ናቸው። አንዳንዶቹ ደግሞ ያው ከሀገራዊ ስርጭቱ አንጻር በጣም ዝቅተኛ ስርጭት ያለባቸው ናቸው። እና ኦሮሚያ፣ አፋር ሳይሆን ሶማሌ እና አንዳንዴ ደቡብ፣ አሁን ማዕከላዊ ደቡብ እና ደቡብ ስርጭታቸው ከሀገራዊ እንትኑ በታች ሆኖ የሚታይበት ሁኔታ አለ እና በክልሎች መካከል ልዩነት አለ። በክልል መካከል ብቻ ሳይሆን በወረዳዎች መካከልም በጣም ሰፊ ልዩነት አለ እና አጠቃላይ ካሉን ወደ ከ1150 በላይ ወረዳዎች አሉ። ከነዛ ውስጥ ወደ 300 የሚሆኑት ናቸው በከፍተኛ ሁኔታ በኤችአይቪ ስርጭቱ የተጠቁት እና አብዛኞቹ ከተማ ነክ ቀመስ የሆኑ ናቸው። አንዳንዶቹ ደግሞ የከተማ አካባቢ ያሉ የገጠር ወረዳዎች ናቸው። በተለይ እነዚህ ትላልቅ ፕሮጀክቶች ያሉባቸው ወረዳዎች እና እንዳልኩ በወረዳም በክልልም ደረጃም ልዩነቶች አሉ።
በኢትዮጵያ ውስጥ በተለይ ባለፉት 4-5 ዓመታት በከፍተኛ ሁኔታ ግጭቶች ተበራክተዋል፣ ጦርነቶች ሲካሄዱ ነበር። እነዚህ ሁኔታዎችስ ምናልባት በስርጭቱ ሂደት ውስጥ ቅድም በገለጿቸው አካባቢዎች ላይ በአንዳንዶቹ ጦርነቶች የሚካሄዱባቸው የነበሩ ናቸው እና በራሱ አስተዋጽኦ አድርጓል ለዚህ ሁኔታ ማለት እንችላለን?
አንድ የወጣ ጥናት ነበር። ለምሳሌ 2023 በፈረንጆቹ የትግራይ ክልልን በተመለከተ 30-40 የሚሆኑ ጤና ጣቢያዎችን የነበራቸውን አገልግሎት ተመልክተው ነበር እና ከጦርነቱ በፊት እና ከጦርነቱ በኋላ እና ከጦርነቱ በፊት ከነበሩት የኤችአይቪ መድኃኒቱን እየወስዱ እና የከታተሉ ከነበሩት ሰዎች ወደ 3000 አካባቢ የሚሆኑ ሰዎች እነዚያ 40-30 የሚሆኑ ጤና ጣቢያዎች ውስጥ 800 የሚሆኑት አካባቢ ብቻ ነበር መድኃኒታቸው በጦርነቱ ወቅት መጥተው ይወስዱ የነበረው እና አብዛኞቹ ኦልሞስት ከ2/3 የሚሆኑት ኤችአይቪ መድኃኒት የሚጠቀሙ ሰዎች በጦርነቱ ወቅት መተው መድኃኒታቸውን እየወሰዱ አልነበረም ማለት ነው። ያ የሚያሳይ ምንድነው አገልግሎቱ በከፍተኛ ሁኔታ የተቆራረጠበት ሁኔታ ተፈጥሮ ነበር ማለት ነው። ያ ምንን ይፈጥራል? ሰዎች መድኃኒታቸውን በትክክል በማያስሉበት ጊዜ በደማቸው ውስጥ ያለው የቫይረስ መጠን ይጨምራል። ምንም ጥያቄ የለውም። ያ ማለት ወደ ሌሎች ሰዎች የማስተላለፍ እድላቸው በከፍተኛ ሁኔታ ይጨምራል ማለት ነውና ሌሎችም አገልግሎቶችም ራስን ለመከላከል የሚጠቅሙ የኮንደም ስርጭት፣ የኤችአይቪ ምርመራ፣ ከእናት ወደ ልጅ የነበረው አገልግሎት የመሳሰሉ ያው ቀንሰዋል። አሁን በ2016 የነበረው ሪፖርት ላይ የትግራይ ክልልን ሪፖርት ስትመለከቱ በአብዛኛው ነገር ወደ ኋላ ቀርቶ ታገኛለ። የእናቶችና ህጻናት የኤችአይቪ መድኃኒት ምርመራን በተመለከተ ያለው እንዳለ አጠቃላይ እንትኑ አማራም የመቀነስ ምልክት እያሳየ ነው። ይሄ የሆነው ያው ከግጭቱ ጋር ተያይዞ ሊሆን እንደሚችል ይገመታል እና በቀጥታም እንግዲህ ዳታ ሰብስቦ በጥናት ማረጋገጥ የሚያስፈልግ ነው የሚሆነው ምን ያህል አስተዋጽኦ አድርጓል ይሄ ጦርነት የኤችአይቪ ስርጭቱ ከመጨመር አንጻር ከጦርነቱ በፊት የነበረው ስርጭት ምን ይመስላል፣ አሁን ከጦርነቱ በኋላ ወይንም በጦርነቱ ወቅት ያለው ስርጭት ምን እየመሰለ ነው የሚለውን በደንብ መሬት ላይ ያለውን ዳታ ምርመራ አድርጎ አሁን በአገር አቀፍ ደረጃ ይሄ የህዝብና እንትን የዲኤችኤስ ዲሞግራፊክ ሰርቬይ የምንለው አለ። እሱ እየተሰራ ነው። የእሱ ውጤት በቅርቡ ሲመጣ በግልጽ በዳታ አስደግፎ ወይም መተንተን የሚቻል ይሆናል።
ምንስ መደረግ አለበት? በቀጣይ ሊሰሩ የሚገባቸው የሚገባው ምንድን ነው ይላሉ?
ድሮ ከነበረው ድጋፍ መቀዛቀዝ በጣም አለ። ሌሎችን ደግሞ ቅድሚያ የሚሰጣቸው ነገሮች እንደ ኮቪድ የመሳሰሉ ነገሮች ከመምጣታቸው ጋር ተያይዞ ያለውን ሀብት የሚሻሙበት ሁኔታ ተፈጥሯል እና ለዛ ነው እንደ ሀገርም እንደ ዓለምም ትኩረት ተደርጎ ባለችው ገንዘብ ለውጥ የሚያመጣ ስራ ላይ ትኩረት መደረግ አለበት የሚል ግፊት አለ። ከዓለም አቀፍም ያው እንደ ሀገርም ያንን ለማድረግ ነው እየሞከርን ያለ ነው። ቅድሚያ ሰጥተን ቅድሚያ እንዲሰጣቸው የሚገባቸውን የህብረተሰብ ክፍሎች እና አካባቢዎች ትኩረት አድርገ መስራት ነው ያለበት። ያለህ ሀብት በጣም ከዓለም አቀፍም የምታገኘው ከሀገር ውስጥም የሚገኘው ሀብት በጣም እያነሰ በሚመጣበት ጊዜ በዛ ገንዘብ ትልቅ ለውጥ ላመጣ የምችለው ምን ብሰራ ነው የሚለውን ማሰብ በጣም ያስፈልጋል እና በዛ ሀሳቤ ትኩረት የሚሰጣቸው የህብረተሰብ ክፍሎች እና አካባቢዎችን ለይቶ መስራት በጣም አስፈላጊ ነው እና ያን ለይቶ ለመስራት ሙከራ እየተደረገ ነው እና አሁን በተለይ ኮንዶም ላይ ሰፊ ስራ መስራት ያስፈልጋል። ኮንዶም በሁሉም አካባቢ እንዲገኝ ከማድረግ አንፃር ህብረተሰብ ክፍል በተለይ ተጋላጭ የሆነ ህብረተሰብ ክፍሎች ኮንዶም እንዲጠቀሙት ከማድረግ አንፃር ሰፊ ስራ መስራት ይጠበቅብናል። ምክንያቱም ኮንዶም አንዱ ትልቁ የመከላከያ መንገድ ነው። ሁለተኛ ወጣቶችን በተለይ ይሄ ራስን በአንድ መወሰንን የመሳሰሉ ወሲብ ከመጀመር መዘግየትን የመሳሰሉ ነገሮችን ለወጣቶች ማስተማር እንደገና ክህሎታቸውን እንዲጨምር በትምህርት ቤት ሰፊ ስራ መስራት ያስፈልጋል። ትምህርት ቤቶች ስቲል ትልቅ ሚና መጫወት አለባቸው። ምንም እንኳን አብዛኛው ስራ የጤና ሰክተሩ ወይም የጤና ዘርፉ ስራ የሆነ ቢመጣም የኤችአይቪ ኤድስ ጉዳይ ጸረ ኤችአይቪ መድኃኒቱ ከመምጣቱ አንፃር አሁንም አንዳንድ ግን ወሳኝ የሆኑ ባለድርሻ አካላት አሉ፣ እንደ ትምህርት ያሉ እና እንደ ትላልቅ ኢንቨስትመንት ፕሮጀክቶች። እነዚህ ሁለቱ ትምህርት ተማሪዎችን እና አስተማሪዎችን ትኩረት አድርገው፣ እነዚህ ትልልቅ ፕሮጀክቶች ደግሞ በስራቸው ያሉ ሰራተኞችን ትኩረት አድርገው ሰፊ ስራ መስራት አለባቸው።
ዶክተር አማሀ በዛሬው የፕሮግራማችን ላይ ተገኝተው በዚህ ጉዳይ ላይ ሀሳቦትን ስላካፈሉን በጣም እናመሰግናለን። ለነበረን ቆይታም በአሜሪካ ድምፅ አድማጮቻችን ስም ከልብ አመሰግኖታለሁ። መልካም ጊዜ ይሁንልዎት።
በጣም አመሰግናለሁ። በቪኦኤ ለሰጠኝ ድል መልካም ጊዜ ይሁንልዎት።
ከአሜሪካ ድምፅ ወደ እናንተ ይደርስ የሚገኘው የቅዳሜ ምሽት ዝግጅታችን እንደቀጠለ ነው። ቀጣዩ ዝግጅታችን ደግሞ በኢትዮጵያ ተባብሶ የቀጠለው ግጭትና ውከትን ይመለከታል። በኢትዮጵያ በተለይም በአማራና በኦሮሚያ ክልሎች በአማጽያንና በፌደራል ኃይሎች መካከል ተባብሶ የቀጠለው ግጭት በሺዎች ለሚቆጠሩ ሲቪሎች ሞትና በሚሊዮኖች ለሚቆጠሩ ደግሞ መፈናቀል ምክንያት ሆኗል። ጠቅላይ ሚኒስትር አብይ አህመድ በስልጣን በቆይባቸው ባለፉት 5 ከመንፈቅ ዓመታት በኦሮሚያ በትግራይና በአማራ ክልሎች የተካሄዱ ግጭቶችንና ተግባራዊ ያልሆኑ የሰላም ጥሪዎችን ወደ ኋላ የሚመለከተው ባሩማር የተዘጋጀውን ትንታኔ እንግዲህ ወልዴ እንደሚከተለው ወደ አማርኛ መልሶታል።
እየተጠናከረ የመጣ የመንግስት ወታደራዊ እርምጃ፣ የአማጽያን ጥቃት፣ የሲቪሎች ኢላማ መደረግ፣ የአንገት መታረድን ያሳያሉ የተባሉና ያልተረጋገጡ ቪዲዮዎች፣ እገታ፣ የትምህርት ቤቶችና የሆስፒታሎች መዘጋት፣ ለሰላም የሚደረጉ ጥሪዎች፣ እነዚህ ሁሉ የአፍሪካ ህብረት መቀመጫና በአግሪቱ በርካታ ህዝብ ከሚኖርባቸው ሀገራት አንዷ በሆነችው በኢትዮጵያ በተመሳሳይ ጊዜያት በመከሰት ላይ ያሉ ድርጊቶች ናቸው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ወቅት ለሰላም ቃል የተገባ ቢሆንም በስልጣን በቆዩባቸው ባለፉት 5 ከመንፈቅ ዓመታት በኦሮሚያ በትግራይና በአማራ ክልሎች በመቶ ሺህ የሚቆጠሩ ሰዎች ተገድለው በሚሊዮኖች ተፈናቅለዋል። በትግራይ ክልል የነበረው ጦርነት ፕሪቶሪያ ላይ ከሁለት ዓመታት በፊት በተፈረመ ተኩስ የማቆም የሰላም ስምምነት አማካኝነት ሲቆም፣ በአማራና በኦሮሚያ ክልሎች ግን የትጥቅ አመጾች ቀጥለዋል። በግጭቱ የሚሳተፉት ሁሉም ወገኖች የመብት ጥሰት እንደፈጸሙ ክስ ቢቀርብባቸውም ሁሉም ተጠያቂ እንዳልሆኑ አስታውቀዋል። በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል ከአንድ ዓመት በፊት ውጊያ የጀመረው መንግስት የአማራ ክልል ልዩ ኃይልና ሌሎች ታጣቂዎችን ትጥቅ በማስፈታት መከላከያን ጨምሮ ወደ ሌሎች አደረጃጀቶች መመደብና ወደ ማህበረሰቡ የመቀላቀል እቅዱን ይፋ ማድረጉን ተከትሎ ነው። ይህ የመንግስት እቅድ በፌዴራልና በትግራይ ኃይሎች መካከል በነበረው ጦርነት ወቅት ከፌዴራል ኃይሎች ጋር ወግነው ሲዋጉ ከነበሩ የፋኖ ኃይሎች በኩል ተቃውሞ ገጥሞታል። በኦሮሚያ ክልል ደግሞ የኦሮሞን ህዝብ ነጻነት ለማጎናጸፍ በሚል ከተነሳው ከኦሮሞ ነጻነት ሠራዊት ጋር በ2010 ዓ.ም የተጀመረው ውጊያ አሁንም ቀጥሏል። የኢትዮጵያ መንግስት ለድርድር ዝግጁ እንደሆነ በተደጋጋሚ ምልክት ቢያሳይም ግጭቱ እንደቀጠለ ነው። በፌዴራል ጦርና በፋኖ ኃይሎች መካከል በመካሄድ ላይ ያለው ግጭት በበርካታ ዞኖች ተባብሶ ባለፈው ጥቅምት በ30% መጨመሩን የትጥቅ ግጭቶችንና ስፍራዎችን የሚከታተለው ገለልተኛው ፕሮጀክት ACLED አስታውቋል። ፕሮጀክቱ በተጨማሪም ከሚያዝያ 2016 ዓ.ም ወዲህ በአማራ ክልል የተፈጸመው የድሮን ጥቃት የ430 ሰዎችን ህይወት እንደቀጠፈ ሪፖርት መደረጉን አውስቷል። በጥቅምት 26 ቀን 2017 ዓ.ም ዝብስት በተባለች ጎጃም ከተማ በፌደራል ኃይሎችና በፋኖ ታጣቂዎች መካከል በነበረው ውጊያ በድሮን በተፈጸመ ጥቃት 43 ሰዎች መገደላቸውን ነዋሪዎችና የአይን ምስክሮች አስታውቀዋል። የመንግስት ባለስልጣናት አስተያየት እንዲሰጡ ከቪኦኤ ለቀረበላቸው ጥያቄ ምላሽ አልሰጡም። ነገር ግን የመንግስት ኮሚኒኬሽን ጉዳይ ሚኒስትር ለገሰ ቱሉ ከጥቃቱ ጥቂት ቀናት በኋላ መንግስት በአማራ ክልል ሲቪሎችን ኢላማ አድርጓል መባሉን አስተባብለዋል። በስም ያልተጠቀሷቸው ብዙሃን መገናኛዎች በመንግስት የሚወሰዱ ወታደራዊ እርምጃዎችን በሲቪሎች ላይ እንደተፈጸሙ አድርገው ያቀርባሉ ብለዋል።
ውጭ ሀገሮች ፈንድ የሚደረጉ መቀመጫቸውን ውጭ ሀገር ያደረጉ ነገር ግን ደግሞ በራሳቸው ቋንቋ ኢትዮጵያን የመተራመስ ግብ ይዞ የሚሰሩ መደበኛ ሚዲያዎች ሳይቀር በተመሳሳይ ተሳስቶ እንኳን አንድ ቀን በክልሉ ህዝብ ላይ የሚደርሰውን በደል የማይዘግቡ ግን መንግስት በተመረጠና በታቀደ መልክ በጽንፈኛው ኃይል ላይ የወሰደውን እርምጃ ጠዋት ላይ የተወሰደ እርምጃ አድርጎ ያቀርቡታል። ይህ ፈጽሞ ተቀባይነት የለውም። ንጹሐንን እየገደሉ እያገቱ እየዘረፉ ለበሽታ እንዲጋለጥ ንብረትና ሀብት የሚያሉ አካልን ንጹህ አድርጎ ማቅረብ በየትኛውም መመዘኛ ትክክልም አይደለም፣ ተቀባይነትም የለው። በዚህም ድርጊቶች ያሉ አካላት ከዚህ እኩይ ድርጊታቸው መቆጠብ ይኖርባቸዋል። መንግስትና የክልሉ ህዝብ የጀመሩትን ህግን ማስከበር ስራ አጠናክሮ የሚቀጥሉ ይሆናል።
የኢፌድሪ መከላከያ ኃይል ከሁለት ወራት በፊት ባወጣው መግለጫ በፋኖ ታጣቂዎች ላይ ከፍተኛ ወታደራዊ ዘመቻ እንደሚደረግ አስታውቋል። በአማራ ክልል ያለው ግጭት እያየለ መምጣት የአሜሪካውን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ወር ወደ ጠቅላይ ሚኒስትር አብይ አህመድ ስልክ እንዲደውሉ አድርገዋል። በስልክ ውይይቱ የውጭ ጉዳይ ሚኒስትሩ በአማራ ክልል የጨመረ የመጣው ሁከት እንዳሳሰባቸውና በሌሎችም ኢትዮጵያ ውስጥ ለሚታዩ ግጭቶች ፖለቲካዊ ውይይት ማድረግ አስፈላጊ መሆኑን ለአብይ እንደነገሯቸው ተዘግቧል። የኢትዮጵያ መንግስት 23 ሚሊዮን ህዝብ ይኖርበታል በሚባለው የአማራ ክልል በነሐሴ 2016 ዓ.ም አስቸኳይ ጊዜ አውጇል። አዋጁ ባለፈው ሰኔ የጊዜ ገደቡ ቢያልፍም ከኢትዮጵያ ፌዴራል ኃይሎችና ከአማራ ክልል ኃይሎች የተውጣጣ ግብረ ኃይል ለአንድ ወር ባደረገው ዘመቻ በሺህ የሚቆጠሩ ሰዎች በዘፈቀደ ታስረዋል ሲል የመብት ቡድኑ አምነስቲ ኢንተርናሽናል አስታውቋል። ከመስከረም 18 2017 ዓ.ም ጀምሮ በሺህ የሚቆጠሩ ሲቪሎች በመላ አማራ ክልል በሚገኙ ጊዜያዊ መጠለያዎች ግብረ ኃይሉ አስረዋል ሲል አምነስቲ ይፋ ባደረገው የምርመራ ሪፖርቱ አስታውቋል። የኢትዮጵያ መንግስት በአምነስቲ ሪፖርት ላይ ምላሽ እንዲሰጥ የተደረገው ሙከራ ሳይሳካ ቀርቷል። በአማራ ክልል በርካታ ትምህርት ቤቶች በመዘጋታቸው በሚሊዮን የሚቆጠሩ ልጆች ከትምህርት ውጪ እንዲሆኑ አስገድደዋል። ባለፈው መስከረም 10 ቀን ምስራቅ ጎጃም ውስጥ ሲናን በተባለ ስፍራ ሁለት መምህራን ተገድለዋል። ይህም በክልሉ በትምህርት ስራ ላይ በተሰማሩት ዘንድ ስጋት መፍጠሩን እነዚሁ ሰራተኞች ተናግረዋል። የአካባቢው አስተዳደር የትኛውንም ቡድን በስም ሳይጠቅስ በአማራ ስም የሚምሉ ብሎ የገለጻቸው ቡድኖችን ለግድያው ተጠያቂ አድርጎ ክስ አሰምቷል። በደሴ ከተማ ደግሞ ሙልጌታ ከበደ የተባሉ ዳኛ ጥቅምት 4 ቀን ከስራ ወደ ቤት በመመለስ ላይ ሳሉ በመኪናቸው ውስጥ በተፈጠረ ፍንዳታ መገደላቸው ታውቋል። ፖሊስ ፍንዳታው መኪናቸው ውስጥ በነበረ ፈንጂ አማካኝነት የተከሰተ እንደነበር አስታውቋል። ህዳር 1 ቀን 2017 በቆቦ ከተማ የብልጽግና ፓርቲ ኃላፊ የነበሩት ደርቤ ሙልጌታ በጥይት ተገድለዋል። የፓርቲው ባለስልጣን የሆኑት ከድር ሙስጠፋ ለአማራ ህዝብ እንታገላለን የሚሉ ጽንፈኞች ብለው የገለጿቸው ቡድኖችን ለግድያው ተጠያቂ አድርገዋል። የቀድሞ ጋዜጠኛና በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙት የፋኖ ቡድኖች መካከል አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት ተብሎ የሚጠራው መሪ እንደሆኑ የነገሩን አቶ እስክንድር ነጋ ቡድኑ ሲቪሎችን ኢላማ አድርገዋል መባሉን ከሳምንት በፊት ከቪኦኤ ዘጋቢ ሐሩን ማሩፍ ጋር ባደረጉት ቃለ ምልልስ አስተባብለዋል።
Of course not. We are fighting the government because civilians were attacked.
በፍጹም እኛ መንግስትን የምንዋጋው ሲቪሎች በመጠቃታቸው ነው።
አቶ እስክንድር በአማራ ክልል የተለያዩ የፋኖ ቡድኖች እንዳሉ አምነዋል። ፋኖ ለምን ትምህርት ቤቶች መዘጋታቸው ትክክለኛ ነው ብለው ያምናል? እንደገና መከፈታቸውንስ ለምን ይቃወማል? ተብለው ለተጠየቁት አቶ እስክንድር ሲመልሱ ለተማሪዎችና ለማህበረሰቡ ደህንነት ሲባል ነው ብለዋል።
Organization is concerned. It's about safety. When it comes to school,
እንደ ድርጅታችን ከሆነ ጉዳዩ የደህንነት ነው። ትምህርት ቤቶችን በተመለከተ የደህንነት ጉዳይ ያሳስበናል። እኛ ብቻ ሳንሆን ወላጆችም የደህንነት አለመኖር ያሳስባቸዋል። ምክንያቱም ትምህርት ቤቶች በድሮን ኢላማ ይደረጋሉ። መንግስት ትምህርት ቤቶችን ያጠቃል፣ ይደበድባል። ከሰማይ ትምህርት ቤቶች ላይ ጥቃት ይፈጸማል። እና በዋናነት የደህንነት ጉዳይ ነው፣ የልጆችና የመምህራን ደህንነት። የጦርነት እስከተካሄደ ድረስ ተማሪዎች ደህንነታቸው የተጠበቀ አይሆንም።
ገለልተኛ የምርመራ ቡድኖች ክልሉን መጎብኘት እንዲችሉ መንግስት እንዲፈቅድም አቶ እስክንድር ጠይቀዋል።
Let the government agree to bring in independent investigators and look into this matter.
ገለልተኛ ቡድኖች ገብተው ጉዳዩን እንዲመረምሩ መንግስት ይስማማል። ሁላችንም ተጠያቂ መሆን አለብን። ይህን አጽንኦት መስጠት ፈልጋለሁ። በተፈጸመው ሰቆቃ ላይ ለሚደረገው የምርመራ ግኝት ሁላችንም ተጠያቂ ነን።
ከአቶ እስክንድር ነጋ ጋር ላደረግነው ጥቃለ መጠይቅ ከበርካታ የመንግስት ባለስልጣናት ምላሽ ለማግኘት ብንሞክርም አልተሳካም። በብልጽግና ፓርቲ ምስረታ አምስተኛ ዓመት ክብረ በዓል ላይ እሁድ ህዳር 22 ቀን 2017 ዓ.ም ተመረጥ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ አማጽያን ወደ ሰላም ንግግር ጠረጴዛ እንዲመጡ በድጋሚ ጠይቀዋል።
ደጋግሜ እንዳነሳሁት በአማራ ክልል በኦሮሚያ ክልል ያሉ ወንድሞቻችን 1000 ዓመት ቢታገሉ ስለማያሸንፉን 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ የተከበረ ጉባኤ በድጋሚ ጥሪ አቀርብላችኋለሁ። ክላሽ እንዲበቃ ክላሽ ያነገባችሁ በዚያም እንድል ይገኛ ብላችሁ ያሰባችሁ ወንድሞቻችን ይበቃችኋል። ሞክራችኋል አልሆነም ወደፊትም ስለማይሆን በሰላም በውይይት በጋራ ሀገራችን እናብለጽግ በታላቅ ፍቅርና ትህትና ጥሪ ላቀርብላችሁ ፈልጋለሁ።
አብይ ንግግሩን ባደረጉ በሰዓታት ውስጥ የኦሮሚያ ክልላዊ መንግስት ከኦሮሞ ነጻነት ሰራዊት ተለይተው ከወጡትና የቀድሞ የማዕከላዊ እዝ አዛዥ ከነበሩት ጃልሰኝ ጋራ የሰላም ስምምነት ተፈራርመዋል። ክልላዊ መንግስቱን ወክለው የፈረሙት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ
ድራንግስቴ ዋን ብልሱማ ኦሮሞ ሙርቴካና ዋንቻ መኖሮሞ ኤስ ፈቀጩዳን ሙርቴውላና ካና
በመጀመሪያ የኦሮሞን ህዝብ ጥያቄ ተቀብላችሁ ይህን የጀግና ውሳኔ ወስናችሁ የኦሮሞ ነጻነት ሰራዊት አባላትን ማመስገን ፈልጋለሁ። ህዝባችን ላለፉት አመታት በመርካታ መስዋዕትነት ውስጥ አልፎ እዚህ ደርሷል። የኦሮሞ ፖለቲካን የሚያራምዱት ግን ትግሙ ወደ ተፈለገው ደረጃ ስላላደረሱት አሁንም ህዝቡ ለችግር ሲዳረግ ቆይቷል። በተለይ ባለፉት አመታት በመካከላችን በነበረው ችግርና ሌሎች ኃይሎች ጣልቃ ገብተውበት የኦሮሞ ቄ ቦርድ ደም ይፈስበት ቦታ ሆኗል። የፖለቲካ ልዩነቶችን በዘመናዊ መልኩ መፍታት ብልህነት ነው። ስለዚህ በኦሮሞ ዘንድ መጎዳዳት እንዳይኖር የኦሮሞ ትግል ፈር እንዲይዝ የዛሬው ስምምነት ወሳኝ ነው። በታሪክ ማህደርም የሚሰፈር ነው። ዛሬን ተቀበላችሁ የመጣችሁ እናንተ ጀግኖቻችን ናችሁ። እናከብራችኋለን። እንኳን ደህና መጣችሁ ላለው
ባለፈው መስከረም የቀድሞ የኦሮሞ ነጻነት ሰራዊት የሥራ አስፈጻሚ ኮሚቴ አባልና የማዕከላዊ ዞን አዛዥ የነበሩት ጃልሰኝ ነጋሳ ከኦሮሞ ነጻነት ሰራዊት አዛዥ ጃል መሮ ወይም ኩማ ድሪባ መነጠላቸውን አስታውቀው ነበር።
ህግና ደንብ እንደዚሁም መተዳደሪያ ደንብ የሌለው ድርጅት ነው። ጥፋት ሲሰራ ተጠያቂነት የሌለበት ድርጅት ነው። ህግና ደንብ ሲኖር አንዱ ሲያጠፋ ለማስተካከል የሚያስችል ህግ ይኖራል። ግን አሁን በአንድ ሰው የሚመራ መሆኑን አይተንና ተረድተን እንደዚሁም ወደ ድርጅቱ ህግና ደንብ ተመልሰን እርስ በርሳችን እናስተካክል ብለን ለኦሮሞ ህዝብ ባለን ክብር ባህልና ወጉን ጠብቀን ነው በህዝብ ውስጥ የምንንቀሳቀሰው። ከዚህ ባለፈ በህግ ሊታይ ይገባል። በድርጅቱ ጠቅላላ ጉባኤ በ2017 በተደነገገው ህግና ደንብ መመራት አለብን ብለንና ከኦሮሞ ነጻነት ሰራዊት አመራር ጋራ መቀጠል አንችልም ብለን ነው መግለጫ ያወጣነው። አሁን ዋና አዛዥ የምንለውን ወደፊት በኦሮሚያ ውስጥ ከሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት ጋር ተነጋግረን ነው የምንመርጠው። ስለዚህ ከዚህ በኋላ የኦሮሞ ነጻነት ሰራዊት አመራር አይወክለንም በማለት ነው ይህን መግለጫ ያወጣነው።
የኦሮሞ ነጻነት ሰራዊት ማዕከላዊ እዝ ግን ሰኞ ምክንያታቸውን አጣጥሏል። የኦሮሞ ነጻነት ሰራዊት አመራር አንዱ የሆኑት ጅረኛ ጉደታ የተፈጸመውን ስምምነት ስላቅ ነው ሲሉ ገልጸውታል። ጅረኛ በተጨማሪም መንግስት ስምምነት የፈጸመው ከድርጅቱ የተባረሩ ብለው ከጠሯቸው ግለሰቦች ጋር ነው ሲሉ ተናግረዋል።
ወቱማ ናኖ ኦሮሚያ ወራነ ብልሱማ ኦሮሞ ወሊን ኦቶ ሂንታኔ እናማ ወራነ ብልሱማ ኦሮሞ ወሊን አጭበሄ።
የኦሮሚያ ክልላዊ መንግስት ከኦሮሞ ነጻነት ሰራዊት ጋር ሳይሆን የድርጅቱን ህግ አፍርሶ ከመከላከያ ሰራዊት ጋር ህገወጥ የሆነ ግንኙነት እንደነበረው ቀን ያስተዳደር ምርጫ ከተወሰደበት ግለሰብ ጋር ነው ስምምነት ያደረገው እንጂ ከኦሮሞ ነጻነት ሰራዊት ጋር ያደረገው ስምምነት እንዳልሆነ መለየት አለበት።
በአማራ ክልል የሚገኘው ፋኖም መንግስት ስለ ሰላም ውይይት የሚሰጠውን ገለጻ የይምሰል ሲል ይገልጸዋል። አቶ እስክንድር ነጋ
The government always speaks about peaceful resolution to armed conflict.
መንግስት ለትጥቅ ግጭቶች ሰላማዊ መፍትሄ ይሰጥ ሲል የሚያሰማው ጥሪ እውነተኛው ነው ያውቅም። ወታደራዊ ድል ነው የሚያምነው። ይህን እምነታቸውን ካልቀየሩ አሁን ባለው ሁኔታ ከሆነ ስለ ሰላማዊ መፍትሄ ሲናገሩ ከምር መውሰድ አስቸጋሪ ነው።
ለደህንነታቸው ሲሉ ስማቸው እንዲገለጽ አልፈለጉና በኢትዮጵያ የሚገኙና ገለልተኛ እንደሆኑ የሚገልጹ ተንታኝ ሁለቱም አማጺ ኃይሎች መንግስትን ከስልጣን ለማስወገድ አቅሙ የላቸውም ሲሉ ተናግረዋል። ይህ ሁሉም ወገኖች አሸናፊ ሆነው የሚወጡበት አይደለም። መንግስትም ይህን ይረዳል። የመንግስት እቅድ አማጽያንን አዳክሞ ወደ ድርድር ጠረጴዛው እንዲመጡ ማድረግ ነው ሲሉ ኢትዮጵያዊ ተንታኝ ተናግረዋል። ተንታኙ በተጨማሪም ዘግይቶም ቢሆን በቅርቡ ድርድር መኖሩ አይቀርም ሲሉ ተናግረዋል። ሁሉም ይህን ያውቃል። ድርድሩን ጠንካራ ቁመና ሲኖራቸው መጀመር ነው የሚፈልጉት። ነገር ግን ያ እስከሚሆን ግጭቱ ይቀጥላል። እየጋመ የሚሄድ ግጭትም ሊሆን ይችላል ሲሉ ተንታኙ ተናግረዋል። ሃሩን ማሩፍ ላዘጋጀው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
አብራችሁ ስላላችሁ እናመሰግናለን። የቅዳሜ ምሽት ዳር 14 2017 ዓ.ም ዝግጅታችን እንደቀጠለ ነው። አሁን የመጨረሻው ዝግጅታችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የመጨረሻው ዝግጅታችን የሚሆነው ደግሞ እስራኤል በሊባኖስ ላይ በሚታካሄደው ጥቃት ኢትዮጵያውያን ምን ጉዳት ደረሰባቸው በሚል በሀገሪቱ ከሚኖሩ ኢትዮጵያውያን ጋር ያደረግነውን ቆይታ ይመለከታል። እስራኤል በሊባኖስ የሚገኘውን የህዝቦላ ታጣቂ ቡድን ለማጥፋት ከመስከረም ወር ጀምሮ እያካሄደች ባለችው የአየር ጥቃት ቢያንስ 5 ኢትዮጵያውያን መገደላቸውንና በርካቶች መቁሰላቸውን ቢሮት የሚገኝ ለትርፍ ያልተቋቋመ ድርጅት ለአሜሪካ ድምጽ ገልጿል። እኛ ለኛ በስደት የተሰኘው በጎ አድራጎት ድርጅት መስራች ባንቺመር ከአሜሪካ ድምጽ ጋር በነበራቸው ቆይታ እስራኤል ጥቃቱን አጠናክራ በቀጠለችበት ወቅት አዳዲስ ኢትዮጵያውያን ስደተኞች ወደ ቢሮት መግባት መቀጠላቸውን አመልክተው የኢትዮጵያ መንግስት አዲስ የተደረሰውን የተኩስ ማቆም ስምምነት ተጠቅሞ ዜጎቹን ከሊባኖስ እንዲያስወጣና ወደ ሊባኖስ የሚያቀኑ አዳዲስ ስደተኞችንም እንዲያስቆም ጠይቀዋል። ስመኝሽ ቆየ ከበጎ አድራጎት ድርጅት መስራቿ ጋር ያደረገችው ቆይታ እንደሚከተለው ይቀርባል።
በእስራኤልና በሂዝቦላ መካከል ለሳምንታት የተካሄደው ጦርነት ለማስቆም የተኩስ አቁም ስምምነት መደረሱን ተከትሎ አሁን በቤሩት ያለው ሁኔታ ምን ይመስላል?
ግቢያው ለጊዜው ጸጥ ያለ ነው። ያው ድሮኑን በተመለከተ ቦምቡን በተመለከተ ማለት ነው። አገሪቷ በምን አይነት ሁኔታ ላይ ትገኛለች የሚለው በብዙ ቦታዎች ናቸው የተራረሱት። ብዙ ወቶቻችን የሚኖሩበት የሚሰሩበት እንዲሁም የዚህ አገር ዜጎች ቤት ንብረቶቻቸው ብዙ ቦታ ነው ያው የወደሙት። ብዙ ህይወት አልፏል። የቆሰሉ ሰዎች አሉ። እስካሁን ድረስ ቁጥሩ ይህን ያክል ተብሎ መታወቅ አልቻለም። ያው በግልጽ ካለው ሁኔታና ካለው በየቀኑ በየሰዓቱ ድብደባ አንጻር ቁጥር አለማድረግ የሞተውን ለማንሳት አልተቻለም። ያው እስካሁን ድረስ ባሉት እንግዲህ የሰማናቸው ከአምስት በላይ የሚሆኑ ኢትዮጵያኖች ህይወታቸው እንዳለፈ ወደ አራት አካባቢ የሚሆኑ ሱዳኖች እንዲሁም የባንግላዴሽ ዜጎች እንደሞቱና እንደቆሰሉ ነው እንግዲህ የሰማነው። ያሳዝናል።
እንግዲህ ሳምንታት ተቆጥሯል ይሄ ጦርነት ከተጀመረና በዛም ይኖሩ ኢትዮጵያውያን በወቅቱ በተጀመረበት ሰዓት በተነጋገርንበት ጊዜ ኤምባሲ ውስጥ የተወሰኑት መጠለያ አግኝተው እንደነበር የተቀሩትም አንዳንዶቹም ካሉበት መኖሪያቸው መውጣት ሳይችሉ አደጋ ውስጥ እንደነበሩ ነግረሽን ነበርና አሁን በዛ ያሉት ኢትዮጵያውያን እንዴት ናቸው? የት ነው ተጠለለው የሚገኙት?
እንግዲህ ኢትዮጵያውያን በአጠቃላይ በየቦታው ነው ያሉት። ወደ ኢትዮጵያ ኤምባሲ ወይም የኢትዮጵያ ኮሚኒቲ የሚያስተዳድረው መጠለያ ውስጥ ከ200 በላይ ኢትዮጵያኖች አሉ። ሌሎች ልጆቻችን የሚገኙት በየመጠለያው ነው። ሌሎች መጠለያዎች አሉ፣ ቤተክርስቲያን፣ ገዳማት ውስጥ በየሰው ቤት። አብዛኛው በየሰው ቤት 20 ምናምን እየሆኑ 10 ምናምን እየሆኑ በየሰው ቤት ነው ያው ተጠግተዋል። መንገድ ላይ የሚያድሩ ነበሩ። ባህር ዳርቻ ላይ ይሄዱ ድንኳን ተክለው ላስቲክ አንጥፈው ምንም ሜጃ ስለሌላቸው በተለይ ሱር ሳይድ አካባቢ በጣም ወጣ ያለበት አካባቢ ላይ የሚኖሩ የነበሩ ሰዎቻችን ማታ ማታ ባህር ላይ ያድራሉ፣ ሜዳ ላይ ማለት ነው።
ቅድም 5 ያክል ኢትዮጵያኖች ህይወታቸውን እንዳጡ መስማታቸውን ነግረሽናል። የቆሰሉ የተጎዱ ሳሉ ምን አይነት በምን መልኩ ነው ህክምና የሚያገኙት?
በፍንዳታ የቆሰሉ ልጆች አሉ፣ ቆስለው ሆስፒታል ያሉ፣ እንዲሁም ደግሞ መጠነኛ ጉዳት ደርሶባቸው ታክመው ወደ የቤታቸው የሚሄዱ አሉ። ወቅቱን ተመልክቶ የተወሰነ አሲስታንስ እየተደረገ ነው በአይንም በኢንሴፍም ያው በቂ ባይሆንም እንግዲህ የመጀመሪያ እርዳታ እየተደረገ ነው።
እንግዲህ የእኛ ለእኛ በስደት ከመጀመሪያው ግጭቱ ጥቃቶች መፈጸም ከተጀመረበት ጊዜ አንስቶ በተለይ ለኢትዮጵያን ስደተኞችም አጠቃላይ ለአፍሪካውያንም ድጋፍ ሲያደርግ ቆይቷልና አጠቃላይ ሁኔታውን እንድትገልጿለች በሰው ላይ ደረሰው ድንቅ መደናገጥ ቤት ንብረት ጥሎ መሄድ አጠቃላይ ስሜታቸው ምን ይመስላል?
ያው እንግዲህ የእኛም ስደተኛውን በተመለከተ ያው ሲጀምር የቋንቋ ችግር አለ። ይህንን ነገር በአረበኛ ነው የሚያቀርቡት ወይ ደግሞ በአረበኛ የተጻፈ ነው። የተለያየ አንዳንድ ሶሻል ሚዲያ ላይ የሚደረገው ሙዘኛ ነው እና ከመጀመሪያ ስንጀምር የኢንፎርሜሽን ችግር አለ። የኛ ልጆች ስል ሁሉንም ዜጋ ያካተተ ነው ስደተኛውን ለማለት ነው። እና ከኢንፎርሜሽን ጀምሮ ነው ችግር ያለው። በቂ የሆነ ኢንፎርሜሽን የላቸውም። ለምሳሌ ትናንትና የመጣው ወንድማችን ሱዳን ነው ከነ ባለቤቱ ኢትዮጵያ ናት ባለቤቱ ከነ ልጆቹ ውጡ ሲባሉ አልሰሙም። እነሱ በደንብ መረጃ የላቸውም። ግን ሁሉም የሰፈሩ ሰው ለቆ የመጨረሻ የነበረ የመሳሪያ ተኩስ ላይ ነው ሰምተው ልቀቁ የሚል ሲወጡ ነው ወጥተው ትንሽ እንደተራመዱ ነው ቤታችን ላያችን ላይ ፈረሰ የሚል ያው እያዩ ቤታቸውን የመጡት ማለት ነው። እና የዛ ትራማ አለ። ለሶስት ሰዓት ያክል ነው ካሉበት ቦታ ወደ ቤሩት በእግራቸው የመጡት። ሁለተኛው ችግር ደግሞ ትራንስፖርት ነው። ያው እኛም ደግሞ አልፈን እነሱ ጋር ለመድረስ ሌላ የሚመጡ ብዙ ቦታዎች አሉ። ይኸው በስልክ ነው እያለቀሱ እየጮሁ ነው የምትሰሚያቸው። እና እኔ በህይወቴ ያው አላየሁም እንደዚህ አይነት ነገር። ብዙ ክራይሲሶችን ምናምን አልፈናል። ይህ ግን ከባድ ነበር። መጠለያዎች ያሉበት ቦታ መጠለያ መሆን የማይችሉ አባንኑ ፎቆች ክፍት የሆኑ መስኮት በር የሌላቸው በጣም ይበርዳል። በጣም አሁን ማለት ነው። እና መሬት ላይ ሲተኙ የመኪና ጋራጅ ውስጥ ሲተኙ የመጀመሪያ የሁለቱ ሳምንት ስራዬ በየመጠለያውን ዞር ነው እና ከ17 በላይ መጠለያዎችን ሄጄ አየሁት። እያንዳንዱ መጠለያ ሄጄ መኪና ውስጥ ገብቼ ማልቀስ እነሱ ፊት ለፊት እንዳላለቅስ ማለት ነው። ያሳዝናል። ሁኔታ ያለው ነገር በጣም ነው የሚያሳዝነው።
እንዴት ነው ምን አይነት ድጋፍ መሆን ያንቺን ፍላጎት የሚያደርገው? በምን መልኩ ምን አይነት ድጋፎችን ነው የምትሰጧቸው? በምን መልኩ ነው የምትደርሱት ያሉበት ቦታ?
እኛ እንግዲህ እያደረግን ያለ ነው ምንድን ነው የመጀመሪያ እርዳታ ነው። ሰስተነብል የሆነ ነገር የለንም። ማህበራችን ለስድስት ዓመታት ኢመርጀንሲ አሲስታንስ ከክራይሲስ ወደ ክራይሲስ ወደ ክራይሲስ ነበር ያለው እና ከምግብ ምግቦች አሉ ደረቅ ምግቦች በሳምንት ሁለት ቀን ደግሞ ሁክ ማድረግ የማይችሉ ቤተክርስቲያን የተጠጉ አንዳንድ ቦታ ላይ የተጠጉ መንገድ ላይ ያሉ ልጆችን ያው ምግብ እናደርሳለን ማለት ነው። የተሰራ ምግብ፣ ፍራሽ፣ ብርድ ልብስ፣ ልብስ፣ የህፃናቶች ወተት፣ የህፃናቶች ምግብ እንደ ዳይፐርሶችን፣ ያው መጠጫ እቃዎች ምናምን እነዚህ ነገሮች ነው እንግዲህ እያገዘን ያለ ነው። እስካሁን ድረስ እንግዲህ ሁሉም ዜጋ ተጨምሮ ከ8000 ሰው በላይና ሰውና ህፃናትን አስስት አድርገ ነው ያው ሙሉ ለሙሉ ዳታችን ሳይቆጠር አሁን ባለው ዳታ ማለት ነው። እንግዲህ ወደ 6000 አካባቢ የሚሆኑ ኢትዮጵያኖች ናቸው ማለት ነው።
እጅግ በጣም ያስደነገጠሽ ወይም ያልጠበቅሽው በጣም የሚያሳዝን ብለሽ የምትገልጪው አጋር ምን ይመስላል?
እንግዲህ አሁን በዚህ ባለው ሁኔታ ውስጥ ያው ቅድም ተናግሬያለሁ የሸልተሮቹ ሁኔታ በጣም ያስደነግጣል። ልጆቻችን የት ነው የሚተኙት? ምንድን ነው የሚበሉት? በምን አይነት ሁኔታ ነው? ሌላው ደግሞ ምንድን ነው በዚህም ሁኔታ ላይ የሚደፈሩ ልጆች አሉ፣ የሚደፈሩ እህቶቻችን አሉ። እህቶቻችን ስለ ሁሉንም ሀገር ጨምሮ ነው የኢትዮጵያኖችን ብቻ ሳይሆን ይህ አለ። ከምንም በላይ ያስደነገጠኝ ምንድን ነው በጦርነት ሰዓት እንኳን ሰብአዊነት አልተሰማቸውም እዚህ ሀገር ላይ ያሉ ሰዎች። ዜጎቻችንን የሁሉንም ሀገር ዜጋ መንገድ ላይ ነው በቃ የጣሉት። ግን የእኛን ሰዎች መጠለያ መከልከል፣ የእኛን ሰዎች ከመጠለያ ማባረር፣ ስደተኛውን ምግብ የመከልከል፣ ስደተኛውን በቃ ከምንም ነገር ለሊበኒስ ብቻ ያለው የሚለው ድጋፍ ይሄ በጣም እንደ ሰብአዊነት በተለይ ሰብአዊ እርዳታ ድርጅት በተቋቁሞ የሚያደርጉት ነገር አስደንግጦኛል።
ምናልባት ከዚህ ጋር ተያይዞ የኢትዮጵያ መንግስት ከወር በፊት 125 ኢትዮጵያኖችን ወደ ሀገራቸው መመለሱን አስታውቆ ነበር። 51 ሰዎችን መመለሱን ገልጾ ነበር እና ከሀገር የማስወጣቱ ሂደት ምን ይመስላል? ምን ያክል እንደወጡ እስካሁን የሚታወቅ ቁጥር አለ? በእናንተ በኩል ኤምባሲውስ በዚህ በኩል ምን እያደረገ ነው?
በረራ ቆማል ያለው አንድ ሚድልስትን ኤርላይንስ ነው። ያው ሁሉም ኤምባሲ እየመዘገበ ነው፣ እኛም ኤምባሲ እየመዘገበ ነው። ሌላው ትንሽ ያስደነገጠኝ ብለሽ ቅድም የጠየቅሽኝ ኢትዮጵያኖች እየመጡ ነው። ጦርነት ቦምብ እየፈነዳ ነው ሀገሪቷ ላይ። ቦምብ እየወረደ ቦምብ ሰው መቆሚያ መቀመጫ አጥቶ ኮምፕሊትሊ ግማሹ የሀገሪቷ አካል ከጥቅም ውጭ ሆኗል። ሌላ የተቀረው ሀገሪቱ አካል ሰው ቢዝነሱን እየዘጋ ያለ ሀገር እያመለጠ ነው። ምክንያቱም እዚህ ጋር አንድ ቦታ ብቻ ሳይሆን የምንመታው የትኛውም ቦታ ላይ ሴፍ አይደለም፣ እየተመታ ነው። በእንደዚህ አይነት ሁኔታ ልጆቻችን በግብፅ አቋርጠው በጆርዳን አድርገው በምናምን ገቡ ነው። ይሄ እንግዲህ ለኢትዮጵያ መንግስትም አቤት ማለት ያለብን ነገር ነው። ሰርተው ገንዘብ የማያገኙበት ሀገር፣ ደህንነታቸው የማይጠበቅበት ሀገር፣ አሰሪዎቻቸው በህይወት ይኑሩ አይኑሩ የማይታወቅበት፣ ከመጡ ወር የሆናቸው ከመጡ ሁለት ወር የሆናቸው ከመጡ ሶስት ወር የሆናቸው ልጆች ብዙ ናቸው እዚህ የምናገኛቸው። እና አቤት የምንለው ለኢትዮጵያ መንግስት ነው። ማስወጣት ብቻ ሳይሆን ከዚህ ሀገር ላይ የሚመጡትንም ነው ሊያስቆሙልን ይገባል በዚህ አጋጣሚ። ምክንያቱም ልጆቹ እየመጡ ያሉት አሁንም ቢሆን ሲስባየር ሊሆን ጋራንቲ አይደለም። ሀገሪቱ አምስት ዓመት በኢኮኖሚ ደቃለች። ደሞዝ የለ ምን የለ ምግብ የሌለበት ሀገር ላይ ሴፍቲ የሌለበት ሀገር ላይ በጦርነት እንኳን ኢትዮጵያ ውስጥ ላይሰንስ የተሰጣቸው ደላሎች እንዳላቆሙ ልጆቹን መላ ብደባው እያለን ልጆች እየመጡ ነው።
የሚመጡት አውሮፕላን ቆሟል እንዳልሽ እና በምን መልኩ
አንድ በረራ ነው ያለ ትንስ ኤርላይንስ ነው ያለ የዚህ ሀገር ኤርላይንስ ማለት ነው። ሶ እሱ ነው ሌላ ሀገር ላይ ሄደው ለምሳሌ ወደ ግብፅ፣ ወደ ካተር፣ ወደ ማንኛውም ሀገር በረራ ያደርጋል። ሚድልስ ኤርላይንስ ማለት ነው እኔ የገባሁበት። ሶ ያ ለምሳሌ ከኢትዮጵያ ወጥተው ጆርዳን፣ ከኢትዮጵያ ወጥተው ግብፅ፣ ከኢትዮጵያ ወጥተው ዱባይ ይገቡና ያችን ሚድልስ ኤርላይንስ ይዘው ይመጣሉ። 50፣ 100፣ 75 እንደዚህ የሆኑ ልጆቹ ይመጣሉ ማለት ነው።
አዳዲሶቹ ልጆች ስታገኛቸው ምን ጠብቀው ነው መጣ ነው የሚሉት? ምንድነው ተስፋ የሚያደርጉት?
ግማሹ ሌላ ሀገር ነው የተናገረው ቤሩት እንደሚመጡ አለም። ግማሹ ጦርነት እንዳለ የሚያውቅ ታሪክ የለም። ከኤርፖርት ገና ስትወርጂ የሚመታበት አካባቢ ነው ኤርፖርት ይታይሻል። ጭሱ ስትገቢ ስታርፊ መንገድሽ ላይ እየተመታ ነው የምትገቢ። ከዛ ነው እንግዲህ ልጆቹ ቻማ የሚጀምረው። መተየት ነው የሚገቡት የሚለው ለእኛ ራሱ ሁልም ያለ ድንጋጤ ነው። ልጆቹ ምንም የሚያውቁት ታሪክ የለም ጦርነት እንዳለ። እዚህ ሀገር እንደሚመጡ ራሱ የሚያውቁ ይህን ማናች
የወደፊት ተስፋቸው ምንድን ነው? እንግዲህ ከመኖሪያቸው ተፈናቅለዋል፣ ስራቸውን አጥተዋል፣ መመለሻም ደግሞ መንገድም ጠፍቶ መጠለያ ውስጥ ነው ያሉት አብዛኞቹ ስደተኞች። እና ምንድን ነው ወደፊት ያለው ተስፋ? እርዳታ ስንጠየቁት ከማን ነው መፍትሄ የሚገኘው?
የአቤት የምንለው እንግዲህ ለኢትዮጵያ መንግስት ነው። አሁን በረራ እንግዲህ ይከፈታል። ይህንን አይቶ ዜጋውን እንዲያወጣ ነው። ለኢትዮጵያ የምግብ ድጋፍ የለም፣ የመጠለያ ድጋፍ የለም፣ ፕሮቴክሽን የሚባል ነገር የለም። ኮንፍሌክት ኖር ማንዴት ያላቸው ሰዎች ራሱ ያው ፊታቸውን አዝረው ነው የተቀመጡት። እና ያው የት እንሄዳለን? መጨረሻ እንግዲህ ሀገራችንን መንግስት ነው አይደል አቤት የምንለው። ከምንም በላይ ደግሞ ወደ ሰዓት እየመጡ ያሉት ልጆች እንዲያስቆምልን የኢትዮጵያ መንግስት የምንጠይቀው። የኢትዮጵያ መንግስት ነው እንግዲህ እየጠበቀን ያለ ነው።
በጣም አመሰግናለሁ ባንቺ። የኛ ለኛ በስደት አሁን ቤሩት ውስጥ ያለውን የተከሰተውን ግጭት እና ጦርነት ተከትሎ ለኢትዮጵያን ስደተኞች እና ከኢትዮጵያም ውጭ ላሉ ዜጎች ስደተኞች እያደረጋችሁት ያለውን ድጋፍ እና በአጠቃላይ ደግሞ ቤሩት ውስጥ ያለው ሁኔታ ምን ይመስላል የሚለውን ገለጻ ስላደረግሽልን እጅግ አድርጌ አመሰግናለሁ።
የተከበራችሁ አድማጮቻችን ለምሽት ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በመምራት አብሬያችሁ አመሸሁት አስማማየ ነው ነበርኩኝ። የፕሮግራሙ አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ በጣም እናመሰግናለን። በነገው ዕለት በሌሎች ዝግጅቶች ወደ እናንተ የምንመለስ ይሆናል። ለዛሬው በዚያ በቃን። መልካም ምሽት ይሁንላችሁ።
Shagaram shagitu Amagi mo Taukyali shalan chenakam lalitu Ataini mo Sarganya malzanya moro yadara Lepe kanchi yewala Yishish litafanda mora yezora Shurrabatani ala Europa, Europa, Europa ni Asmedi mo Italian, America, Lagos ni Shatee mo Italian, America, Paris Yeah. ሆኖ ይሄዳል